Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻቸው። በኢትዮጵያ ሁለት ዓለም አቀፍ ጋዜጠኞችና አስተርጓሚያቸው በኦሮሚያ የተከሰተው ድርቅና የተቃውሞ ሰልፍ ላይ ዘገባ ለማቅረብ ሲንቀሳቀሱ ለ24 ሰዓታት በቁጥጥር ስር መዋላቸውን አስታወቁ።
የሰጡት መልስ ወይንም ምክንያት ከላይ የተላለፈ ትዕዛዝ እያስከበሩ እንደሆነ ነው የገለጹት። እንድንመለስ አዘዙን። ለዚያም ነው ወደ ፌዴራል ፖሊስ ጣቢያ ታጅበን የተወሰድነው። ወደ አዋሽ ከተማ ነበር የወሰዱን።
የብሉምበርግ ዜና ምንጭ ዘጋቢ ዊሊያም ዴቪድሰን፣ በተለያዩ የመገናኛ ብዙሃን የምትዘግበው ጄሲ ፎርተንና አስተርጓሚያቸው በማግስቱ ተፈተዋል።
የምስራቅ አፍሪካ የዓለም አቀፍ ጋዜጠኞች ማህበር በኢትዮጵያ ፈቃድ አውጥተው የሚንቀሳቀሱ የውጭ ሀገር ጋዜጠኞች እንዲሁ በዘፈቀደ ለአጭር ጊዜ በቁጥጥር ስር እየዋሉ ስራቸውን እንዳይሰሩ ሆን ተብሎ ይደረጋል፣ አሰራሩም የመገናኛ ብዙሃን ነጻነትን ይጥሳል ብሏል። ዝርዝሩን ይዘናል።
ዩናይትድ ስቴትስ የአስቸኳይ ጊዜ እርዳታ ሰራተኞችን ድርቅን ለመከላከል ወደ ኢትዮጵያ ባለሙያዎች ማሰማራት ጀምራለች።
We are also moving seeds, $4 million worth of seeds very quickly now.
This is $4 million የሚያወጡ ዘሮችን በፍጥነት እያቀረብን ነው።
የዩናይትድ ስቴትስ ተራድኦ ድርጅት USAID አስተዳዳሪ ጌል ስሚዝ ናቸው። በዚህ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያንም በሳምንቱ መጨረሻ ተሰባስበው ለድርቅ ተጎጂዎች የሚውል $140,000 በላይ አዋጥተዋል። ዝርዝሩን ይዘናል።
አዳዲስ የሞባይል ስልኮችን የተመለከተና በእናንተ እጆች ላይ የሚገኙ ስልኮችንም አስመልክቶ እንነጋገራለን። አብራችሁን አምሹ።
ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ላጠር ላሉ ዜናዎች ጽዮን ግርማ ነኝ። የቀድሞ የደቡብ ሱዳን ምክትል ፕሬዚዳንት ሪያክ ማቻር ተከታይ አማጽያን የፕሬዚዳንት ሳልቫኪር ወታደሮች በምስራቅ ኢኳቶሪያል ጊኒ ያለውን ቦታችንን በማጥቃት አፋፍ ላይ ናቸው ይላሉ። አንድ የከፍተኛ የመንግስት ባለስልጣን ግን አማጽያኑ ጁባ እንዲገቡ እየተጠበቀ ነው ብለዋል። በሌላ የደቡብ ሱዳን ዜና ደቡብ ሱዳን ውስጥ ሽምቅ ተዋጊዎችም ሆኑ ጦር ሰራዊቱ የሰብአዊ መብት ጥሰት ፈጽመዋል የሚለው ሂዩማን ራይትስ ዎች አስከፊ የሆኑትን የመብት ረገጣዎችና ወከባዎች ለፍርድ ለማቅረብ የአፍሪካ ህብረት አንድ ልዩ ፍርድ ቤት እንዲቋቋም ጥሪ አቅርቧል። በደቡብ ሱዳኗ ምዕራባዊ ኢኳቶሪያል ክልል ግዛት ግድያዎች፣ የግዳጅ ወሲቦችና በመንግስት ወታደሮች ጫካ ከሀገር እንዲኮበሉ የተደረጉ ሰዎች ለመኖራቸው መረጃዎች አለኝ ሲል ሂዩማን ራይትስ ዎች ሪፖርት አውጥቷል። በማዕከላዊ ሶማሊያ ዛሬ በኤርፖርት ውስጥ በደረሰ ፍንዳታ የአፍሪካ ህብረት ወታደሮችን ጨምሮ 6 ሰዎች ክፉኛ መቁሰላቸው ተሰምቷል። አንድ የኢራን ፍርድ ቤት ከነዳጅ ሽያጭ ጋር በተያያዘ ሙስና ፈጽመዋል በተባለ አንድ ቢሊዮነር እና በሌሎች 2 ግለሰቦች ላይ የሞት ፍርድ በይኗል። ኢራን ውስጥ ከፍተኛ ባለጸጋ መሆኑ የሚነገርለት ባካ ዛንጂኒ ወደ $14 ቢሊዮን እንዳለውም ተጠቅሷል። የተከሰሰውም በቀድሞ የኢራን ፕሬዚዳንት መሐሙድ አህመጃድ መንግስት ስር በነዳጅ ሽያጭ $2 ቢሊዮን በላይ አጭበርብሯል ተብሎ ነው። ባለጠጋው ባባክ የታሰረው እንደ አውሮፓውያን አቆጣጠር በ2013 ሲሆን በወቅቱ ፕሬዚዳንት ሀሰን ሩሂኖ ስልጣን ላይ እንዲመጡና ሙስናን ለማጥፋት በወሰዱት ቀዳሚ አጀንዳ መሰረትም ነው ተብሎ የተቀሩት 2 ተከሳሾች ይግባኝ ለማለት እንዲችሉ ተጠቁሟል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino,
ከአሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ ሁለት ዓለም አቀፍ ጋዜጠኞችና አስተርጓሚያቸው በኦሮሚያ የተከሰተው ድርቅና የተቃውሞ ሰልፍ ላይ ዘገባ ለማቅረብ ሲንቀሳቀሱ ለ24 ሰዓታት በቁጥጥር ስር መዋላቸውን አስታወቁ። የብሉምበርግ የዜና ምንጭ ዘጋቢ ዊሊያም ዴቪድሰን ለተለያዩ የመገናኛ ብዙሃን የምትዘግበው ጄሲ ፎርትንና አስተርጓሚያቸው በኢትዮጵያ የጸጥታ ኃይሎች ያለምንም ማብራሪያ ከአዋሽ ከተማ ወደ አዲስ አበባ በፌዴራል ፖሊስ ታጅበው እንዲመለሱ ከተደረገ በኋላ አዳር ታስረው መለቀቃቸውን አስታውቀዋል። ሄኖክ ሰማዝገርና ሳሌም ሰለሞን ጉዳዩን ሲከታተሉ ውለዋል።
ጋዜጠኞቹ ወደ ኦሮሚያ ክልል ያመሩት ባለፈው ረቡዕ ዕለት ሲሆን ቀዳሚው ቆይታቸው በአዳማ ዩኒቨርሲቲ ነበር። በዩኒቨርሲቲው ተማሪዎችን በተለይ በኦሮሚያ የሚካሄዱ የተቃውሞ ሰልፎችን አስመልክቶ አነጋግረዋል። የብሉምበርግ ዘጋቢ ዊሊያም ዴቪድሰን በአዳማ ከተማሪዎቹ የተረዳውን ሲገልጽ
There's widespread discontent with the government for various reasons, and there's also widespread anger at the amount of people.
በአሁኑ ጊዜ በኢትዮጵያ መንግስት ላይ በተለያዩ ምክንያቶች የተነሳ በጣም የሰፋ ቅሬታዎች አሉ። ሰዎች ቁጣቸውና ቅሬታቸው በተገደሉና በታሰሩት ሰዎች ምክንያት ተባብሶ ተቃውሞዎቹ ቀጥለዋል።
ጋዜጠኞቹ ሐሙስ ጧት ተነስተው ወደ ምስራቅ ኢትዮጵያ አመሩ። የጉዟቸው ዓላማ በምዕራብ ሐረርጌ በቅርቡ በአሰቦት፣ ሂርናና ሌሎች ከተሞች የተቀሰቀሱ ሰልፎችን አስመልክቶ ሁኔታውን ለመከታተልና ለመዘገብ ሲሆን በተጨማሪም በኢትዮጵያ ከአስር ሚሊዮን በላይ ሰዎች በመጉዳት ላይ ያለው ድርቅ በምዕራብ ሐረርጌ ያስከተለውን ጉዳትም ለመመልከትና ለመመዘን እንደሆነ ዊሊያም ዴቪድሰን ያስረዳል። በአዋሽ ከተማ ምሳ በልተው ከከተማው ወጣ እንዳሉ
very shortly after setting off east or southeast from Awash just past the customs checkpoint there
ከምስራቅ ወደ ደቡብ ምስራቅ ያመራን ሳለ አንድ የፍተሻ ጣቢያን አለፍን። ከዚያ በኋላ የፌደራል ፖሊስ የኛን መኪና አስቆመና እኔ የራሴን መኪና ነበር ይዤ የምጓዘው ከሌላ የውጭ ጋዜጠኛና አስተርጓሚ ጋር ነበርን። ፌደራል ፖሊሶች ፓስፖርታችንንና የመኖሪያ ፈቃዳችንን እንድናሳይ እንዲሁም ዜግነታችንን ጠየቁን።
ለተለያዩ የመገናኛ ብዙሃን ዘገባ የምታቀርበው ጄሲ ፎርትን እና ኢትዮጵያዊ አስተርጓሚያቸው ነበሩ በመኪናው ውስጥ። በወቅቱ ከጸጥታ ባለስልጣኖችም ሆነ ከያዟቸው የፌዴራል ፖሊስ ባልደረቦች ለምን እንደተያዙ በሕግም ሆነ በአሰራር ደረጃ ተጠቅሶ የተነገራቸው ምንም አይነት ነገር እንደሌለ ዊሊያም ዴቪድሰን ለቪኦኤ ያስረድቷል።
Response to that or perhaps the order they received was to
የሰጡት መልስ ወይንም ምክንያት ከላይ የተላለፈ ትዕዛዝ ያስከበሩ እንደሆነ ነው የገለጹት። እንድንመለስ አዘዙን። ለዚያም ነው ወደ ፌደራል ፖሊስ ጣቢያ ታጅበን የተወሰድነው። ወደ አዋሽ ከተማ ነበር የወሰዱን።
There was a decision made within 10 minutes that we had to go back to Addis Ababa.
በፖሊስ ታጅበን ወደ አዲስ አበባ እንድንመለስም ተወሰነ። ውሳኔው በ10 ደቂቃ ውስጥ ነው የተወሰደው።
There was absolutely no indication given of what we might have been suspected of having done wrong.
ምን እንዳጠፋንም ግልጽ ምክንያት አልነበረም። በቀጥታ ያነጋገርናቸው ሰዎች ከላይ ትዕዛዝ እንደተሰጣቸው ብቻ ነው የነገሩን።
ጋዜጠኞቹ ወደ አዲስ አበባ ከተወሰዱ በኋላ በኢሚግሬሽንና ደህንነት ባለስልጣናት ጥያቄ ይደረግላቸው እንደነበረም ዊሊያም ዴቪድሰን ጨምሮ አስረድቷል። ጋዜጠኞቹ ወደ አዲስ አበባ ከተወሰዱ በኋላ በኢሚግሬሽንና ደህንነት ባለስልጣናት ጥያቄ ይደረግላቸው እንደነበረም ዊሊያም ዴቪድሰን ጨምሮ አስረድቷል።
ጉዳያችንን የሚከታተል ማንም ሰው አልነበረም። ስለዚያም ነው በትዕዛዝ ወደ ፖሊስ ማረሚያ ቤት በምሽቱ የተላክ ነው። እኛም እሱን ተከትለን ሄድን። በፖሊስ ጣቢያው አድረን ጠዋት 3 ሰዓት ላይ ወደ ኢሚግሬሽን ቢሮ ወሰዱን። አንድ መካከለኛ ኃላፊነት ካለው ባለስልጣን ጋር ቁጭ ብለን ተነጋገርን። ከዚያም ወደ ቀጠራ አካባቢ ከ24 ሰዓታት በኋላ መሆን ነው ተለቀቅን።
ከዊሊያም ዴቪድሰን ጋር የታሰረችው ጋዜጠኛ ጄሲ ፎርተን በትዊተር ገጿ ጥቅስ በኢትዮጵያ ዘገባ ሳቀርብ አዳሬን ታስሬ ነበር በማለት የምስራቅ አፍሪካ የዓለም አቀፍ ጋዜጠኞች ማህበር ያወጣውን መግለጫ አካታለች። የምስራቅ አፍሪካ የዓለም አቀፍ ጋዜጠኞች ማህበር በኢትዮጵያ በመገናኛ ብዙሃን ነጻነት ዙሪያ የሚታዩ ጥሰቶች ክፉኛ እንዳሳሰቡት አስታውቋል። በኢትዮጵያ ፈቃድ አውጥተው የሚንቀሳቀሱ የውጭ ሀገር ጋዜጠኞች እንዲሁ በዘፈቀደ ለአጭር ጊዜ በቁጥጥር ስር እየዋሉ ስራቸውን እንዳይሰሩ ሆን ተብሎ ይደረጋል፣ አሰራሩም የመገናኛ ብዙሃን ነጻነትን ይጥሳል ብሏል ማህበሩ። የኢትዮጵያ መንግስት በጉዳዩ ላይ እስካሁን የሰጠው መግለጫ የለም። በዛሬው ዕለት ከፍተኛ ባለስልጣናቱን ለማነጋገር ሞክረን አልተሳካም።
ሽርን ጋቢና ብላሻንጉል ዘጋቢና ብላሻንጉል
የዩናይትድ ስቴትስ የአስቸኳይ ጊዜ እርዳታ ሰራተኞች ድርቅን ለመከላከል ወደ ኢትዮጵያ ባለሙያዎችን ማሰማራት ጀመረች። እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው 500 ሚሊዮን ዶላርስ ተጨማሪ እንደሆነም ተገልጿል። ለመጪው የምርት ወቅት ለገበሬዎች ዘር ለማቀረብም ስራው በመሰራት ላይ እንደሆነ የዩናይትድ ስቴትስ ተራድኦ ድርጅት ዩኤስኤድ አስተዳዳሪ ጌል ስሚዝ ባለፈው ሳምንት አስታውቀዋል። ሄኖክ የጋዜጣዊ መግለጫውን ተከታትሎ ቀጣዩን አሰናድቷል።
ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ለሚቀጥሉት 3 ወራት ተጨማሪ 268 ሚሊዮን ዶላርስ እርዳታ እንደሚያስፈልግና የአስቸኳይ ጊዜ መልስ ሰጪ ቡድን ወደ ኢትዮጵያ ልትልክ እንደሆነ የዩናይትድ ስቴትስ ተራድኦ ዩኤስኤአይዲ አስተዳዳሪ ጌል ስሚዝ አስታወቁ። በዛሬው ዕለት በደረሰን ዜና መሰረት በደርዘን የሚጠጉ አባላቱ ወደ ኢትዮጵያ ገብተዋል። እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው 500 ሚሊዮን ዶላርስ ተጨማሪ እንደሆነም ተገልጿል።
We are announcing today that we are going to take a step as a contribution to that in one that we hope will lead the rest of the international community.
በዛሬው ዕለት ይፋ የምናደርገው እርዳታ ለሌሎች ለጋሽ ሀገሮች ምሳሌ የሚሆን ስልት ነው። ይህም የአስቸኳይ ጊዜ እርዳታ ሰራተኞች ቡድን ወደ ኢትዮጵያ ማሰማራት ነው። እስካሁን ያለውን አጣዳፊ ስራ የሚያስተባብሩና የሚያሳልጡ ባለሙያዎችንም ያካትታል ቡድኑ።
ቡድኑን የሚመሩት ኬት ፋርንስወርት የተባሉና በአስቸኳይ እርዳታ አቅርቦት ከፍተኛ ልምድ ያላቸው ሴት ናቸው። ከኢትዮጵያ መንግስትና ከሌሎች አጋሮች ጋር በትብብር እንደሚሰሩም ተገልጿል። ኤልኒኞ የሚባለው የአየር ጸባይ ለውጥ ብዙ አካባቢዎችን እያወከ ይገኛል። በደቡባዊ አፍሪካም እየተስፋፋ ሄዷል። በላቲን አሜሪካም ጉዳት አድርሷል። እንደ ኢትዮጵያ ግን የበረታበት አካባቢ የለም ብለዋል የዩናይትድ ስቴትስ ዓለም አቀፍ እርዳታ ድርጅት ዩኤስአይዲ ዋና ስራ አስኪያጅ ጌል ስሚዝ። የተባበሩት መንግስታት ድርጅት በቅርቡ በኢትዮጵያ ባደረገው ግምገማ መሰረት ለሚቀጥሉት 3 ወራት 268 ሚሊዮን ዶላርስ የሚያወጣ እርዳታ ያስፈልጋል። ዩናይትድ ስቴትስ በዚህ ረገድ እርዳታ ማቅረብ ብቻ ሳይሆን ለሚቀጥለው የምርት ወቅትም ገበሬዎች ከጉዳታቸው እንዲያንሰራሩና እንዲያገግሙ የሚያስችሉ ስራዎችን አስቀድማ ለማከናወን ያላትን እቅድ ጌል ስሚዝ ሲያስረዱ
We are also moving seeds, $4 million worth of seeds very quickly now.
4 ሚሊዮን ዶላርስ የሚያወጡ ዘሮችን በፍጥነት እያቀረብን ነው። ገበሬዎች ዝናብ ካገኙና ዘር መዝራት ከቻሉ አሁን ቢቸግራቸውም ለሚቀጥለው የምርት ወቅት ጥገኛ አይሆኑም። በዚህ ረገድ ድጋፍ መስጠት እንሻለን።
በኢትዮጵያ 10 ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው የገለጹት የዩኤስኤአይዲ አስተዳዳሪ ጌል ስሚዝ ወደ ኢትዮጵያ የአስቸኳይ ጊዜ ረዳት ቡድን መላክ ያስፈለገው ሁኔታው ከመባባሱና ሰውነታቸው የተጎዳ ሕፃናት ምስል በመገናኛ ብዙሃን መታየት ከመጀመሩ በፊት አስቀድሞ ሁኔታውን ከአጋሮች ጋር ለማረጋጋት ነው ብለዋል። ይህንን ስል አሉ ጌል ስሚዝ።
Now I don't want to underestimate the fact that it's already having impact. There've been losses to livestock. There are signs and growing signs of malnutrition.
ድርቁ እስካሁን ጉዳት አላደረሰም ለማለት እንዳልሆነ ይሰመርበት። ከብቶች ሞተዋል። የምግብ እጥረት ጉዳት ምልክቶችም እየጨመሩ ነው። ገበሬዎች ችግር የመቻል ልምዳቸውን ተጠቅመው የሌለ ጥሪታቸውን አሟጠው እጅግ ወደ ከፋ የድህነት አዘቅት ሲገቡ ለማየት አንፈልግም። እዚህ ላይ ቁልፍ ስራችን ሁኔታው ወደ አስቸኳይ ጊዜ እወጃ ከመሸጋገሩ በፊት የማረጋጋት ስራ መስራት ነው።
የኢትዮጵያ መንግስት እርዳታውን የፖለቲካ ድጋፍ ለማሰባሰብ እንዳይጠቀምበት፣ ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቶች መረጃ ሲያወጡ እንደነበር ተጠቅሶ የቀረበውን ጥያቄ ሲመልሱ
Making sure that assistance gets to the areas where it's needed is a priority and something we focus on in every operation we conduct.
እርዳታው በችግሩ ለተጎዱ ሰዎች እንዲደርስ በማንኛውም መልኩ ስራችን አትኩሮት የምንሰጠው ጉዳይ ነው። በዚህ ረገድ ጉዳት የደረሰባቸው አካባቢዎችን በካርታ ላይ አስቀምጠናል። የምግብ እርዳታ የሚፈልግባቸው አካባቢዎችን ሰዎች የጉዳት ተጋላጭነታቸው ያየለባቸውን ስፍራዎች ለይተናል። ስለዚህ የምናደርገው ነገር ቢኖር ካርታውን መከተል ነው። የተረጋገጡ ሐቆችና አሃዞችን ይዘን በካርታው እየተመረን በፍጥነት እርዳታ እናደርሳለን። 2 ሚሊዮን አርብቶ አደሮች በውሃ ጥረት መጎዳታቸውን እናውቃለን። እነዚህ መረጃዎች ናቸው ወደዚህ አካባቢዎች የሚመሩን።
ጌል ስሚዝ በጋዜጣዊ መግለጫው ሌሎች ዓለም አቀፍ ለጋሽ ድርጅቶች በፍጥነት ወደ ኢትዮጵያ እርዳታ እንዲያደርሱ ጠይቀዋል። የኢትዮጵያ መንግስትም ድርቁን ለመከላከል ከፍተኛ በጀት ማቅረቡን አስታውሰዋል። በአሁኑ ወቅት ኢትዮጵያ ባለፉት 50 አመታት ከታዩ ድርቆች የከፋ ሁኔታ ላይ እንዳለችም ተገልጿል። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ።
ከላይ እንደሰማችሁት የዩናይትድ ስቴትስ መንግስት ያቀረበውን እርዳታ ነው የተመለከትነው። እዚህ ደግሞ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን በሳምንቱ መጨረሻ ተሰባስበው ለድርቅ ተጎጂዎች የሚውል $140,000 በላይ አውጥተዋል። ባልደረባችን ሰለሞን አባተ ተገኝቶ ነበር። ሰለሞን፣ በቅድሚያ እንኳን ወደ ጋቢና በሰላም መጣ።
እንኳን ደህና ቆያችሁኝ። ሩቅ ከመሄድ በፊት ዛሬ ማርች 7 አለቀ አይደለም? ማርች 8 ቅርብ ነው። ካሁን በኋላ ከአራት ሰዓት በኋላ ማርች 8 ይገባል።
የሴቶች ቀን
መስታወትና ጽዮን በዚህ አጋጣሚ
እናከብራለን።
እንኳን አደረሳችሁ፣ እንኳን ደስ አላችሁ።
ሁላችን ይከበራለን።
እሺ እሺ፣ ልክ ነህ ሄኖክ። የድርቅ ሁኔታ በአሁኑ ጊዜ ብዙ ሰው ነው እያሳሰበ የመጣው። በተለይ ይሄ ማስፈራሪያው የኤልኒኞ ሁኔታ የብረታ መምጣት አሁኑኑ ምላሽ ካልተሰጠ በስተቀር ሊደርስ የሚችለው ጉዳት ሊቀለበስ የማይችል ይሆናል። በኋላ ከ77ቱ ድርቅ እንኳን የባሰ ሊሆን ይችላል የሚደርሰው ጉዳት እየተባለ እየተነገረ ያለበት ሁኔታ ነው አሁን ያለው። እና
ወደ 268 ሚሊዮን ነው የተባበሩት መንግስታት ድርጅት እያለ ያለው ለሚቀጥሉት 3 ወራት የሚያስፈልገው እርዳታ።
አሁን ግን ኢትዮጵያውያንም በየአካባቢው እየተንቀሳቀሱ ነው ያሉት። በዚህ በተለይ እዚህ ዋሽንግተን እና በአካባቢዋ ያሉ ኢትዮጵያውያን ሄኖ፣ ቅድም እንደገለጽከው በዓል የሚመስል ዝግጅት አዘጋጅተው ነበር። በዓል የሚመስል የሚበላ የሚጠጣ ያለበት ማለት አይደለም። ሰው እዚህ ውስጥ ለመግባት ለመደገፍ የነበረው ስሜትና መንፈስ የተለየ ነበር። እዛ በተገኘውበት አዳራሽ የጥምቀት አይነት ስሜት ነበረው ማለት እችላለሁ። በጣም የመነሳሳት የመፈለግ ስሜት ነው ያለው እና በዚህ በስነ ስርዓቱ ላይ ስነ ስርዓቱን የመሩት የደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዋና አስተዳዳሪ እና ሰባኬ ወንጌል ቀሲስ ዶክተር ዘበነ ለማ ነበሩ። እስቲ እሳቸው እንዴት ይመሩት እንደነበር ያንን ስነ ስርዓት እንከታተል።
በተለይ በአሁኑ ሰዓት የምንደርሰው ለህፃናት ነው። በተለይ ለህፃናትና ለእናቶች እንደሚያጠው ለምስኪኖች ነው የምንደርሰው። ስለዚህ ደብረገነት መድኃኔዓለም 10,000 የአራት ሳምንት ሙዳየ ምጽዋት ሙሉ በሙሉ የአንድ ወር በላይ ሙሉ በሙሉ አድርጎ 10,000 ሰንበት ትምህርት ቤቱ እንደዚሁ አድርጎ ከማህበራት የተወጣጡ $18,000 ያህል ነው ደብረገነት መድኃኔዓለም የሰበሰበው። ጭብጨባና ምስጋና ለእግዚአብሔር ይደርሳል። እግዚአብሔር የተመሰገነ ነው። ከዚህ ቀጥሎ የምጠራቸው ዝርዝር ኤፍሬምን ጠይቄዋለሁኝ። ይሄንን ሀሳብ ስናስብ ከልባቸው ብለው ተነስተው ሰዓታቸውን ሰጥተው ጊዜያቸውን ሰጥተው ደከመኝ ሳይሉ እባካችሁ ይሄ ነገር እንዲቀጥል አደራ እያሉ በሽምግልና እድሜያቸው ከእኛ ጋር ያልተለዩትን አቶ ገብረየስ ቤኛ አንድ ጊዜ ይቆሙልኝ። አቶ ገብረየስ ቤኛ እኚህ ናቸው። የኢትዮጵያ ነገር አስጨንቋቸው $12,000 ነው ለዚህ የሰጡት። ይህም በኢትዮጵያ ይሆናል። ከነ ሚስታቸው ወይዘሮ ወይንሸት ከነ ልጃቸው የዓለም ወርቅ 12,000 ኤቢሲ ግሮሰሪ ኢንክ $1,000 ምስጋና ለእግዚአብሔር። ዘነበች ገበያ ኤን ሬስቶራንት $2,000 ዘነበች ገበያ። እግዚአብሔር ጸጋ በረከት ይስጥልኝ።
ሰለሞን ያዘጋጀው እንግዲህ ከማህበረሰቡ በሃይማኖትም የንግድ ተቋማቶችም ስም ሲጠራ ግለሰቦችንም ተመልክተናል። እንዴት ነበር እዛ የነበረው የማህበረሰቡ ስብጥር ምን ይመስላል?
የተለያየ ነው ከያ እንደሰማው ነው። አሁን በዚህ ዶክተር ዘበነ ሲጠሩ ከንግዱም በኩል ያሉ ሌሎች የግል ስራዎችን የሚሰሩ የመንግስት ሰራተኞች የሆኑ በተለያዩ ዘርፎች ያሉ ሰዎች ናቸው በዚህ ስነ ስርዓት ላይ የተሳተፉትና ያዘጋጁትም አብያተ ክርስቲያንም አሉ እና ሌሎችም በአካባቢው ያሉ ድርጅቶች የተሳተፉበት ግለሰቦችን በተነሳሽነት ገብተው የተሳተፉበት ኮሚቴ ነው ይሄንን ዝግጅት ያዘጋጀውና በዚህ ስነ ስርዓት ላይ ሁኔታው ምን እንደሚመስል ማብራሪያ ተሰጥቶ ነበረ። በነገራችን ላይ በጥናት የተደገፈ ማብራሪያ ነው እዛ ቦታ ላይ የተሰጠው። $100 ምን ሊሰራ እንደሚችል በዝርዝር የሚያስረዳ እነማን ናቸው ኢትዮጵያ ውስጥ በዚህ ስራ ላይ እየተሳተፉ ያሉት የግል የሆኑ ድርጅቶች፣ መንግስታዊ ድርጅቶች፣ መንግስታዊ ያልሆኑ ዓለም አቀፍ ተቋማት ምንድን ናቸው እዛ እየሰሩ ያሉት?
ወሳኝ ጥያቄ ይመስለኛል። ምክንያቱም ገንዘብ መሰብሰብ አንድ ነገር ሆኖ ሳለ ገንዘቡስ እንዴት ነው
እንዴት ስራ ላይ ይውላል? የተጠያቂነቱ መንገድ በሁለት በኩል ነው። አንደኛ አሁን ማድረሱም አንድ ነገር ነው፣ ልክ ነው። ሌላኛው ተጠያቂነቱ እና የክትትሉ ስራ በተለያዩ ዘርፎች የአሜሪካን መንግስትም ጨምሮ ማለት ነው በተለያዩ ዘርፎች እንዲካሄዱ ተደርጎ ነው የታሰበው እና ሁኔታው ምን እንደሚመስልም እና አንዳንድ እንደዚህ ማብራሪያዎች ተነስተው ነበረ።
ያለንበት ሁኔታ የሚያስለቅስ እንጂ የሚያስቅ አይደለም። ዋይ ብለን ምድር ላይ ወድቀን ማልቀስ የነበረብን ሰዎች ገብሬው አሁን ሞፈር አይሸክም ቀበር ለመያዝ አቅም የለው። ጉልበቱ ደክሟል፣ ከብቱ ደክሟል። ቅድም በሬን አረድኩት አለ። በሬ እኮ የኢትዮጵያ ሕዝብ አብሮት የኖረ ቤተሰብ ነው። በጉን ለማረድ እኮ የሚሳሳ ነው። በጠር ያደጋችሁ ሰዎች እዚህ ጋር ልጆች ይተኛሉ፣ በዚህ ጋር በቆች አሉ፣ እየራቡ ይተዋል። ዛሬ እዚህ የሰበሰበን እግዚአብሔር ለአንድ ነገር ነው። ወደዚህም ሀገር ያመጣን ለአንድ ነገር ይሆናል። ይሰጠናል፣ ይታዘበናል። እዛም ያለውን ህዝብ ይታዘባል። አዲስ አበባ ላይ ያለውን ህዝብ ይታዘባል። እግዚአብሔር ሌላውንም ይታዘባል። አዎ ለተጨነቁት ለተቸገሩት ወገኖቻችን እንዴት ነው። እርግጥ ነው ኢትዮጵያ ታሪኳ ታላቅ ነው። ማንም የማይመስለው ታሪክ አላት። ኢትዮጵያ የበረከት ሀገር ናት። ኢትዮጵያ ለአፍሪካ ሁሉ የምትጠቅም ናት። አዎ ግን ለምን ይሄ ችግር ሊመጣብን ይችላል ብለን አንዳንድ ጊዜ ወደ ራሳችን ከገባ የራሳችን ግለኝነት መንፈስ ያስረናል። በተለይ በአሁኑ ሰዓት ጎራ ያስረናል፣ ጎሳ ያስረናል፣ ቀበሌ ያስረናል፣ ዘር ያስረናል። የተለያየ ክፉ አስተሳሰብ ውስጣችን ተቋጥሯል። ስለዚህ ሰማይ ተዘግቷል። ይከፈት ዘንድ የኔና የእናንተ ልብ መከፈት አለበት። የመሪዎች ልብ መከፈት አለበት። የዓለም ሁሉ አስተሳሰብ መቀየር አለበት። እግዚአብሔር የሚፈልገው ይሄንን ስለው
ይሄ ስነ ስርዓት ከዚህም በተረፈ ሰፋ ያለ እንቅስቃሴ ነበረው። ለመሆኑ ምን ታስቦ ነበረ? ምን ተገኘ? የዚህ ስነ ስርዓት አዘጋጆች ከነበሩት መካከል የምርምርና የመረጃ አያያዝ ቡድኑን መሪ በአሁኑ ጊዜ በአሜሪካው የምግብና የመድኃኒት አስተዳደር ተመራማሪ በሃዋርድ ዩኒቨርሲቲን ተባባሪ ፕሮፌሰር ሆኖ የሚሰሩትን ዶክተር ሶሎሞን ገብሩን አነጋግሬ ነበረ።
አይናችን ሁሉ በሙሉ የሚያየው እነዛን ምስኪን ወገኖቻችን ነው። እንችላለን።
የዛሬ ዝግጅታችን በጣም የተሳካ ይመስላል። ያሰብነውን ደረጃ መድረስ የምንችልበት አይነት አካሄድ ያለን ይመስላል። ህብረተሰባችን ዛሬ በእውነት የሚችለውን ያቅሙን ለግሷል። ይሄ ደግሞ ለእኛ ትልቅ ትርጉም አለው። ለእነዚህ ህጻናቶች የአቅማችንን ያህል መድረስ እንችላለን ብለን እናስባለን።
ምንድን ነው የዛሬ ሀሳባቸው የነበረው? ምን ለመድረስ ነበር?
አስከፊ በሆነ የህጻናት ምግብ እጦት፣ አልሚ ምግብ እጦት ላይ ያሉ ህጻናቶችን የአቅማችንን ያህል ከጎል እና ከሌሎች አገር አቀፍ ያልሆኑ ወይም መንግስታዊ ያልሆኑ ድርጅቶች ጋር አንድ ላይ በመሆን ለችግሩ ለመድረስ ነው አላማችን የነበረው። ይኸውም ደግሞ ፈንድሬዝ አድርገን እንግዲህ የተነሳንበት እስከ $1,000,000 የሚሆን ገንዘብ እናገኛለን በሚል ነው። ግን ትልቅ በአጠቃላይ ለዚህ አላማ ስንነሳ እና አሁን እርግጠኛ ነኝ እንደው ቢያንስ አንድ አራተኛው በላይ ያገኘን ይመስለኛል። እንደ ሰው ስጦታ ከሆነና ሌሎችም ከቲኬትም ከሌሎችም ገና የሚመጡ ገቢ ያለ ይመስለኛል። እና ህብረተሰባችን ዛሬ በእውነት እግዚአብሔር የተመሰገነ ይሁን የሚችለውን ያህል ለግሷል ብዬ አስባለሁ።
እንግዲህ ሄኖክ እንደሰማኸው ስነ ስርዓቱ በጣም ብዙ ነበር።
አንድ ነገር ላንሳለ ሰለሞን፣ ብዙ ጊዜ እንደዚህ አይነት እርዳታዎች በሚሄዱ ጊዜ ወደ ኢትዮጵያም ወደ ተለያዩ አካባቢዎች ልምድ ያስፈልጋል። ይሄ ሎጂስቲክስ እንዴት እንደሚቀርብ ወይ ወስደው ለዓለም አቀፍ ድርጅቶች ነው የሚሰጡት? እንዴት ነው ይሄ ገንዘብ የሚሄደው?
አዎ፣ ቅድም ላነሳልህ የሞከርኩት አንዱም እሱ ነበረ። ጥናታቸውን ሲያካሂዱ እነማን ናቸው ኢትዮጵያ ውስጥ በዚህ ምላሽ ውስጥ እየተሳተፉ ያሉት ብለው የተወሰኑ ድርጅቶች ምላሽ ሰጥተዋቸዋል። ያንን ምላሽ ተመስርተው አንድ ስድስት የሚሆኑ ድርጅቶች አሁን እየሰሩ ያሉ ማለት ነው። በእነሱ አማካኝነት ተፈጻሚ ይሆናል የሚል ሀሳብ ነው። እንግዲህ እየተከታተልን ወደፊት ምን እንደሚሆን እኛ የምናቀርባለን። ከምሽቱ ሶስት ሰዓትም ላይ ዘርዘር ያለ ዘገባ አቀርባለሁ።
እናመሰግናለን ሰለሞን።
ጋቢና ቪኦኤ ነው እያደመጣችሁ ያላችሁት። ዝግጅቶቻችንን በአጭር ሞገድ ሁለት ላይ በ15580 ኪሎ ሄርዝ እንዲሁም በ6080 ታገኙናላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት በመካከለኛ ሞገድ ደግሞ በ1431 እንዲሁን እንገኛለን።
የተንቀሳቃሽ ስልክ ቴክኖሎጂዎች በፍጥነት በማደግ ላይ ይገኛሉ። በስፔን ባርሴሎና በተደረገው የተንቀሳቃሽ ስልኮች ኤግዚቢሽን ከፍተኛ የተጠቃሚ ቁጥር ያለው የፌስቡክ የማህበረሰብ ድረገጽ እንደዚሁም ሌሎችም ተገኝተው ነበር። ጆርጅ ፑቲክ የቪኦኤው እዛ ተገኝቶ ነበር፣ መስታወት ይዘዋለች።
በስፔን ባርሴሎና በተደረገው ዓለም አቀፉ የተንቀሳቃሽ ስልክ እይታ ላይ ከቀረቡት አዲስ ግኝቶች ውስጥ ስማርት በመባል የሚታወቀው የእጅ ስልክ ከፍተኛ የአድናቆት ንግስናን ተቀዳጅቷል።
የስማርት ስልክ ከቀረቡት ሁሉ ተመራጭ ሆኗል። ከተለያዩ ኤሌክትሮኒክ መገልገያዎች ጋርም በቀላሉ በጥምረት ከመስራቱ በተጨማሪ ለደህንነት ጥበቃ የሚረዱ ካሜራዎች የተገጠሙለት ነው።
አንድሮይድ ፔት የተባለው የድረገጽ መጽሔት ዋና አዘጋጅ እንዳሉት ከእንግዲህ በቤታችን ኮምፒውተሮች ሊያስፈልጉን ይችላሉ። ስማርት ስልኮችን ከኢንተርኔት ጋር በማያያዝ የምንፈልገውን መረጃ በቀላሉ ማግኘት እንችላለን። የድረገጽ መጽሔት ኤዲተር ጎንዲሃ እንደተናገሩት
ከእንግዲህ ስማርት ስልክ ለመነጋገሪያነት ብቻ ሳይሆን በቤት ውስጥ ለምንገለገልባቸው የተለያዩ ክንውኖች ሁሉ ለጥቅም ይውላል።
የተለያዩ በኤሌክትሪክ የሚሰሩ ጥቃቅን መገልገያዎች ከጥርስ ብሩሽና ከጺም መላጫ ጀምሮ ካሜራ የተገጠመለት የቤት ውስጥ ሮቦትን ለመቆጣጠር አዲሶቹ የስማርት ስልኮች ብቃት እንዲኖራቸው ተደርገው ነው የተሰሩት። አዲሱ የስማርት ስልክ ካሜራውና ፎቶግራፊ ማንሳት አቅሙ በተለይም በ360 ዲግሪ በመሽከርከር ፎቶ የማንሳት ብቃቱ የተለየ አድርጎታል። ሌላዋ ሞባይል ጊክስ የተባለው የድረገጽ መጽሔት አዘጋጅ ኒኮል ስካት ለምሳሌ በመዝናኛ ቦታ ከበርካታ ጓደኞች ጋር ራስህን ፎቶ ማንሳት ብትፈልግ በጣም በቀላሉ ማንንም ሳታስቀር ማንሳት ትችላለህ። የኤልጂ G5 ስልኮች ተጠቃሚ ለሆኑት ደግሞ በስልክ የተለያየ መረጃዎቻቸውን ለማስቀመጥ የሚያስችላቸው ከፍተኛ ብቃት ያለው የፋይል ማህደር ተገጥሞለታል። ቪዲዮ የማንሳት ብቃቱን በመጨመር በቅርቡ የስማርት ስልክ ተጠቃሚ በማህበረሰብ ድረገጽ ፌስቡክ ላይ የቀጥታ ቪዲዮ ለማሳየት የሚያስችል አቅምም እንዲኖረው ታቅዷል። ይህ ብቻ አይደለም። ከፌስቡክና ከሳምሰንግ ጋር በጋራ በመሆን በአካል የግድ መገኘት ሳያስፈልግ ሰዎችን በቀላሉ በቪዲዮ እንዲያወሩ ለማድረግ ታስቧል። የፌስቡክ ዋና ኃላፊ ዙከርበርግ እንዳሉት
One day soon, all of us are going to have the power to broadcast live.
በቅርቡ የዚህ ስልክ ተጠቃሚ በመሆን የየለት ተግባራችንን ለእይታ ማቅረብ እንችላለን። ያም ማለት ጓደኞቻችንን፣ ቤተሰቦቻችንን ወይም ልናገኛቸው የምንፈልጋቸውን ሁሉ አጠገባችን ያሉ እስኪመስለን ድረስ በቴክኖሎጂው አማካኝነት ልናገኛቸው እንችላለን።
ለተከታታይ ዓመታት በስፔን ባርሴሎና በሚካሄደው የስልኮችና ሌሎች የኤሌክትሮኒክስ ምርቶች እይታ ላይ ግዙፉ የአፕል ኩባንያ ተሳታፊ አልነበረም። በያዝነው ወር አዲስ ቴክኖሎጂን የያዘ የአፕል አይፓድ ለገበያ ለማቅረብ እቅድ እንዳለው ግን ታውቋል።
የጋቢና ቪኦኤ ዝግጅት በዚሁ ተጠናቋል። ስናስተናግድ አብረናቸው ያመሸነው ሄኖክ ሰማእግዜርና
እኔ መስታወት አረጋው ነኝ። ደህና እምሽ።
ነገ ዝግጅት እንገናኛለን። መልካም ምሽት።
This program has come to you from the Voice of America, Washington.